የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 9 2016 ዓመተ ምህረት ዝግጅታችን ጀመረ። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ተጀመረ። ይህን አስመልክቶና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎች በምሽቱ ይኖሩናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ፕሮግራሙ በመምራት አብሬያችሁ ማመሸው አስማማየ ነው ነኝ። ብራና ይሉ ከስቱዲዮ ቅንብሩን ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁ እንቆያለን። እናንተም አብራችሁን ትቆዩ ጋብዛለሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች ደረጀ ደስታ ያስደምጣችኋል።
በድጋሚ እንደምናመሻችሁ አድማጮች፣ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያ ከተገነጠለችው የሶማሊላንድ ክልል ጋር የባህር መዳረሻ ስምምነት በመፈራረም የሀገራቸውን የተወሰነ ክፍል ለመጠቅለል እየጣረች መሆኑን የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ለሁለት ቀናት በሚቆየውና ዛሬ ቅዳሜ በተከፈተው 37ኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ ላይ ተናገሩ። ፕሬዝዳንቱ በንግግራቸው ኢትዮጵያና ሶማሊላንድ እንደ አውሮፓ አቆጣጠር ጥር 1 ቀን የተፈራረሙት ስምምነት የሶማሊያን ክፍል ወደ ኢትዮጵያ ከመጠቅለልና የሶማሊያን ድንበሮች ከመቀየር ያለፈ ፋይዳ የለውም ማለታቸውን አሶሲየትድ ፕሬስ ዘግቧል። ለዚሁ ዓላማ የኢትዮጵያ ከፍተኛ ወታደራዊ መኮንኖች ሁኔታዎችን ለማመቻቸት ሶማሊላንድ እንደነበሩም ፕሬዝዳንቱ ተናግረዋል። ኢትዮጵያ በሶማሊላንድ ወደብ እንዳትገነባ ለማስቆም አገራቸው ለጦርነት ዝግጁ መሆኗን ከዚህ ቀደም የሶማሊያው ፕሬዝዳንት መናገራቸው የሚታወስ ቢሆንም ኢትዮጵያ ከስምምነቱ ጋር በተያያዘ ሶማሊያን የሚያሰጋ ነገር አለመኖሩን ገልጻለች። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ወር ለምክር ቤቱ በሰጡት መግለጫ ከሶማሊያ ጋር ወደ ጦርነት የመሄድ ሐሳቡ እንደሌላቸው ተናግረዋል። በ37ኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ ላይ የተለያዩ የአፍሪካ መሪዎች ንግግር ያደረጉ ሲሆን የመክፈቻ ንግግር ያሰሙት የአፍሪካ ህብረት ዋና ጸሐፊ ሙሳ ፋኪ መሐማት መፈንቅለ መንግስታትና የታጠቁ ኃይሎች የሚፈጥሩት ግጭት አህጉሪቱ ወደፊት እንዳትሄድ አድርጓታል ብለዋል። ሱዳን የእሳት ነበልባል ውስጥ ናት ያሉት ፋኪ በሶማሊያ ያለውን የጂሃዲስት ስጋት፣ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሁልጊዜ ውጥረት፣ የሳህልን የሽብር አደጋና በሊቢያ የማያቋርጥ አለመረጋጋት መኖሩን በንግግራቸው በማጉላት ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ አፍሪካ የጥንታዊ ህዝቦችና ስልጣኔ መገኛ ነበረች፣ ለዓለም ስልጣኔም የድርሻዋን አበርክታለች፣ ነገር ግን በቅኝ ግዛት ወቅት ይህ አቅጣጫውን ቀይሮ በምዕራባውያን ስልጣኔ ተተክቶ አፍሪካ ስልጣኔ አልባ ሆናለች ሲሉ ባደረጉት የመክፈቻ ንግግራቸው ተናግረዋል። አድማጮች፣ የዚህ ዝርዝር ዘገባ በምሽቱ አብይ ርዕስ ይቀርባል። ግብጽ ጋዛን በሚያዋስነው በሲናይ ባህረ ገብ መሬት ላይ ትልቅ የጥበቃ ኬላ የሚመስል ነገር የገነባች መሆኑ ተነገረ። ግንባታው ከጋዛ ሰርጥ ጎርፈው የሚወጡ ፍልስጤማውያን ፍልሰተኞችን ለመቀበል የተዘጋጀች ይሆናል የሚል ጥርጣሬ ፈጥሯል። የሳተላይት ምስሎች ከ5 እስከ 20 ካሬ ኪሎ ሜትር በተደለደለ ስፍራ ላይ ከፍ ባለ የኮንክሪት ግድግዳ እየተገነባ የሚታይ ስፍራ መኖሩን ያመለከቱ መሆኑ ተዘግቧል። የአገር ውስጥ የግንባታ ስራ ተቋራጮችን ጠቅሶ ሲናይ ፋውንዴሽን የተባለው የሰብአዊ መብት ተሟጋቾች ቡድን እንደዘገበው ግንባታው 7 ሜትር ከፍታ ያለው ግንብን ያካተተ መሆኑን ከሳተላይት ምስሎች ጋር ተያይዞ የወጣው ዘገባ አመልክቷል። ስለ ዘገባዎቹ የግብጽ መንግስት በይፋ የሰጠው አስተያየት የለም። የጋዛው ጦርነት ከግማሽ በላይ የሚሆነውን የጋዛ ህዝብ ከሰሜን ጋዛ ወደ ደቡብ እንዲጋዝና በግብጽ ድንበር አቅራቢያ በምትገኝ ራፋህ ከለላ እንዲሻ ያስገደደው መሆኑም ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሩሲያ እስር ቤት ውስጥ ትናንት አርብ ሞተዋል ለተባሉት የተቃዋሚ መሪ አሌክስ ናቫልኒ መታሰቢያ ዛሬ ቅዳሜ በተለያዩ የሩሲያ ግዛቶች አበቦችን ያኖሩ ከ100 በላይ ሰዎች ተይዘዋል ሲል አሶሲየትድ ፕሬስ ዘግቧል። በመታሰቢያነት የተቀመጡ አበቦችም በፖሊሶች በተመሩ ሰዎች እንዲነሱ መደረጋቸውም ተነግረዋል። ፕሬዚደንት ጆ ባይደን በዋይት ሀውስ ትናንት በሰጡት መግለጫ የናቫልኒን ጀግንነት አድንቀው የሩሲያ መሪዎች የራሳቸውን ትርክት ሊናገሩ ይችላሉ፣ ለናቫልኒ ሞት ግን በቀጥታ ተጠያቂው ያለምንም ጥርጥር ፕሬዝዳንት ፑቲን ናቸው ብለዋል። ከፍተኛ ጸረ ክሬምሊን ተቃዋሞችን የመሩት ናቫልኒ የሩሲያውን ፕሬዝዳንት ፑቲንና ሙስናን በከፍተኛ ደረጃ በመቃወማቸው የ19 ዓመት እስራት የተፈረደባቸው የፖለቲካ እስረኛ ነበሩ። የናልቫኒ አሟሟት በገለልተኛ አካል አለመረጋገጡ የተዘገበ ሲሆን የሩሲያ ፌደራል ማረሚያ ቤት ትናንት አርብ የእግር ጉዞ ካደረጉ በኋላ ጤንነት እንዳልተሰማቸውና ራሳቸውን እንደሳቱ አስታውቋል። በመጨረሻም የዩክሬን ጦር በዶኔትስክ ግዛት ከመትገኘው አፍዲፍካ ለቆ እየወጣ መሆኑን ዛሬ አስታወቀ። በአንድ ቀን ውስጥ እስከ 30 የሚደርሱ የሩሲያ የከባድ መሳሪያ ድብደባዎች ጋር እየተጋፈጠ መሆኑን የተከሰው የዩክሬን ጦር ከስፍራው ለቆ መውጣቱ ለሞስኮ የሚያስገኘው ስልታዊ ጠቀሜታ የለም ብሏል። የዩክሬን ጦር አዛዥ አሌክሳንደር ስልስኪ እርምጃው የወታደሮችን ህይወት ለመጠበቅና ከከበባ ለመዳን የተወሰደ እርምጃ መሆኑን በፌስቡክ ላይ ባሰፈሩት መልእክት አስታውቀዋል። የዩክሬን ደቡብ እዝ ጦር አዛዥ አሌክሳንደር ታርናቭስኪ የአፍዲፍካ የጦር ግንባር እስከ 1000 ኪሎ ሜትሮችን በሚሸፍን ስፍራ የተዘረጋ መሆኑን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ጊዜ።
ከዓለም ዜናዎች ተመልሰናል። ደረጀ ደስታን በጣም አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 9 2016 ዓ.ም ተምረት የምሽቱ ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት አድማጮቻችን ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ወደ እናንተ ከምናደርሳችሁ ዘገባዎች መካከል የመጀመሪያው ደሆነው ቅንብራችን እንላፍ። ሰላስተባተኛው የአፍሪካ ህብረት የመሪዎች ጉባኤ የህብረቱ መቀመጫ በሆነችው አዲስ አበባ ዛሬ ተጀምሯል። በዚህ ጉባኤ ላይ በቅርቡ ከኢትዮጵያ ጋር የዲፕሎማሲ ግንኙነት መሻከር ውስጥ የገባችውን ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ የበርካታ ሀገራት መሪዎችም የተሳተፉ ይገኛሉ። የጉባኤውን የመክፈቻ ስነ ስርዓት የተከታተለው ኬኔዲ አባተ ከአዲስ አበባ በዚህ ጉዳይ ላይ ተጨማሪውን አድርሶናል።
37ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ከተማ የህብረቱ ዋና መስሪያ ቤት በሚገኘው የመሰብሰቢያ አዳራሽ ዛሬ የካቲት 9 ቀን 2016 ዓ.ም ምረት መካሄድ ጀምሯል። የአፍሪካ ዘርፈ ብዙ ቀውሶች መቀጠል፣ የጋዛ እስራኤል ጦርነትና የሶማሊያ ሉዓላዊነት ጥያቄ በጉባኤው መክፈቻ ላይ ንግግር ባደረጉ የሀገርና የተቋማት መሪዎች ከተነሱ ጉዳዮች መካከል የሚጠቀሱ ናቸው። የአፍሪካ ህብረት የዘንድሮ መሪ ቃል በትምህርት ላይ የሚያተኩር ቢሆንም የግጭት መናኸሪያ ከሆነው የአፍሪካ ቀንድ መፈንቅለ መንግስትን መገለጫው ያደረገ ስካለው ምዕራብ አፍሪካ ብሎም ከሽብር መፈንጫው ሳሄል እስከ ታላላቅ ኃይሎች ቀጠና ያሉ ውስብስብ ቀውሶች የአህጉሪቱ ዋነኛ ትኩረት ከሰላምና ጸጥታ ጉዳይ ላይ እንዳይነሳ አድርገዋል። በአዲስ አበባ ዛሬ የተጀመረው የመሪዎች ስብሰባም በይበልጥ በዚሁ ጉዳይ ላይ እንደሚያተኩር ይጠበቃል። የአፍሪካ ህብረት ኮሚሽን ሊቀ መንበር ሙሳፋኪ መሐመድ በመክፈቻው ላይ ያደረጉትን ንግግር እንደ ሰላም፣ ፖለቲካና የተቋማት አለመረጋጋት ያሉ ዋና ዋና ፈተናዎቻችን ለውጥ ማሳየት አልቻሉም ሲሉ ነው የጀመሩት። አህጉሪቱን በማናጋት ላይ ናቸው ያሏቸውን ያለመረጋጋት ምንጮችም በዝርዝር ጠቅሰዋል።
Here in Africa, terrorism is destroying
እዚህ አፍሪካ ውስጥ ሽብርተኝነት የተጋነነ ወታደራዊ ወጪ እንዲኖርና ቅድሚያ ሊሰጣቸው የሚገቡ አስፈላጊ ማህበራዊ ዘርፎች እንዲዘነጉ በማድረግ አንዳንድ ሀገሮቻችንን እያወደመ ነው። የድርጅታችን መሰረት የሆነውን አጠቃላይ የፖለቲካና የህግ ስርዓትን በመጣስ የሚፈጸሙ የህገ መንግስታዊ የመንግስት ለውጦች እየበዙ መጥተዋል። እንዲህ ያለውን ክስተት መከላከል አለመቻላችን ግልጽ ነው። ምርጫዎችም ቢሆኑ ሰላማዊ የስልጣን ሽግግር መንገድ ከመሆን ይልቅ ቀውሶችን የሚያባብሱ ምክንያቶች ሆነዋል።
የህብረቱ ኮሚሽን ሊቀመንበር ስለ አፍሪካ ቀንድ ሲገልጹ ደግሞ የአፍሪካ ቀንድ ለሰላምና ፍትህ ወዳድ ህዝቦች ሁሉ እጅግ አሳሳቢ የሆኑ አዝማሚያዎች ምንጭ መሆኑን ቀጥሏል ብለዋል። በቀጠናው ውስጥ ላሉት ሁሉም ሀገራት ሉዓላዊነትን፣ ደህንነትንና የሁሉንም መሰረታዊ ጥቅሞች ሙሉ በሙሉ የማክበር አስፈላጊነት ከመቼውም ጊዜ በላይ እንደዛሬ ወሳኝ ሆኖ አያውቅም ሲሉ መክለዋል። ባለመረጋጋት ውስጥ ከሚገኙ የቀንዱ ሀገራት አንዷ የሆነ የሆነችው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው በአጉሪቱ እድገት ላይ ትኩረት አድርገው ንግግር ያደረጉ ሲሆን በዚህም መሰረታዊ ናቸው ያሏቸው ነጥቦች አንስተዋል።
Peace and stability, which are of course
የሰላምና መረጋጋት አስፈላጊነትን ማንሳት ፈልጋለሁ። እነዚህ ለኢኮኖሚና ማህበራዊ እድገት አስፈላጊ መሰረቶች ናቸው። የኢኮኖሚ መሰረቶችን ለማስፋት ጎረቤቶች አብረው በሰላም እንዲኖሩና ለጋራ እድገታችን በአንድነት ለመስራት ቀጣናዊና አህጉራዊ ውህደት አስፈላጊ መሆኑን ኢትዮጵያ በጽኑ ታምናለች።
ይሄው ለጋራ እድገት ቀጣናዊ ትስስርን መፍጠር ኢትዮጵያ ከሶማሊላንድ ጋር ለተፈራረመችው የመግባቢያ ሰነድ አንዱ ምክንያት እንደሆነ የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። ይሁን እንጂ ሶማሊያ በአፍሪካ ህብረት የመሪዎች ስብሰባ ላይም ሉዓላዊነቴን የሚጥስ ነው ያለችውን ስምምነት መቃወሟን ቀጥላለች። ለስብሰባው አርብ ዕለት አዲስ አበባ የገቡት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ኢትዮጵያ የባህር በር እንድታገኝ ያስችላታል የተባለውን የመግባቢያ ሰነድ በመቃወም በመሪዎቹ ስብሰባ ላይ ንግግር ማድረጋቸውን ጽፈት ቤታቸው በኤክስ ድረገጹ ላይ አስታውቋል። ፕሬዝዳንቱ ለጋዜጠኞች በአዲስ አበባ የአፍሪካ ህብረት ዛሬ በሰጡት መግለጫ የኢትዮጵያ የጸጥታ ኃይሎች ወደ ስብሰባው እንዳልገባ ሙከራ አድርገዋል ሲሉ ከሰዋል።
ዛሬ ጠዋት በዝግ በሚካሄደው የህብረቱ ስብሰባ ላይ ለመታደም ሲዘጋጅ የኢትዮጵያ የጸጥታ ኃይሎች መንገድ ዘግተውብኝ ከሆቴሉ እንዳልወጣ አድርገዋል። ብዙ ጊዜ ቢወስድብኝም በስተመጨረሻ በሌላ ፕሬዝዳንት መኪና መጥቻለሁ። ከጅቡቲው ፕሬዝዳንት ጋር ወደ አፍሪካ ህብረት ዋና መስሪያ ቤት ከመጣን በኋላም መሳሪያ የታጠቁ ወታደሮች ከፊታችን ሆነው እንዳንገባ መንገድ ዘግተውብን ነበር።
ለፕሬዝዳንቱ ክስ የኢትዮጵያ መንግስት በሰጠው ምላሽ ለአፍሪካ ህብረት ለመጡ ሁሉም መሪዎች እንደተደረገው የክብር አቀባበል ሁሉ ለሶማሊያ ፕሬዝዳንትም ሞቅ ያለ አቀባበል እንደተደረገ ጠቅሶ ስለተፈጠረው ክስተት አስረድቷል። እንዳስተናጋጅ ሀገር በአገሪቱ ውስጥ በሚቆዩበት ጊዜ የሁሉንም መሪዎች ደህንነት የማስጠበቅ ኃላፊነት እንዳለበት በኮሙኒኬሽን አገልግሎቱ በኩል የገለጸው የኢትዮጵያ መንግስት ሆኖም የሶማሊያ ልዑካን የተመደበላቸውን የመንግስት የጸጥታ አባላት አልተቀበሉም ብሏል። ከዚህ ባለፈ የሶማሊያ የሉካን ደህንነት አካላት ወደ አፍሪካ ህብረት ኮሚሽን የጦር መሳሪያዎችን ይዘው ለመግባት ሲሞክሩ በህብረቱ የጸጥታ አካላት ተከልክለዋል ሲል መንግስት አስታውቋል። የመግባቢያ ሰነዱን ተከትሎ በኢትዮጵያና በሶማሊያ መካከል የተፈጠሩ ውጥረቶች ተባብሰው የቀጠሉ ሲሆን ኢትዮጵያ ከጎረቤቷ ጋር መልካም ግንኙነትን ለመፍጠር ቁርጠኛ አቋም አላት ሲል የመንግስት ኮሙኒኬሽን በዛሬው ምላሹ ጠቅሷል። በዛሬው የአፍሪካ ህብረት የመክፈቻ ስነ ስርዓት ላይ ተጋብዘው ንግግር ያደረጉት የአረብ ሊግ ዋና ጸሐፊ አህመድ አቡልጌት ሊጉ ለሶማሊያ ሉዓላዊነትና የግዛት አህድነት ያለው አቋም የጸና ነው ሲሉ ገልጸዋል። የኢትዮጵያና ሶማሊያ ውጥረት በአፍሪካ ህብረት የመሪዎች ውይይት ላይ አንዱ መነጋገሪያ እንደሚሆን ይጠበቃል። የፍልስጤሙን ጠቅላይ ሚኒስትር ጨምሮ በመክፈቻው ላይ ንግግር ያደረጉ አብዛኛው ባለስልጣናት የጋዛና እስራኤል ጦርነት እንደሚያሳስባቸው የገለጹ ሲሆን ለፍልስጤም ህዝብ ድጋፍ እንዳላቸውም ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትስአፕ በስልክ መስመራችን መደመር 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። horn@vnews.com ደግሞ የኢሜል አድራሻችን ነው። ተከታዩ መሰናዳችን እንደራሴዎች በስር መቆየታቸው የመራጮንም ህዝብ መብት ጥያቄ ውስጥ ያስገባል ስለመባሉ የሚመለከት ይሆናል። ከአዲስ አበባ ከተማ እንዲሁም ከአማራና ኦሮሚያ ክልሎች በቁጥጥር ስር ከዋሉት ወራት ያስቆጠሩት የህዝብ እንደራሴዎች እስካሁን ክስ ሳይቀርብባቸው በስር እንዲቆዩ መደረጋቸው የወከሉትንም ህዝብ መብት ጥያቄ ውስጥ እንደሚያስገባ ተጠቆመ። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ አቶ ታዬ ደንዳ ከታሰሩ 2 ወር ቢያልፋቸውም ፍርድ ቤት አለመቅረባቸው ከተወቀቻቸው ጋርም እንዳይገናኙ መደረጋቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ተሟጋቾች ህብረት ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት ያስቸኳይ ጊዜ አዋጅን በመጠቀም በቁጥጥር ስር ያዋላቸው ተጠርጣሪዎች አያያዝ ተገቢነት እንደሌለው ተችተዋል። በተለይ የህዝብ ተወካዮች ክስ ሳይቀርብባቸው በስር መቆየታቸው የወከሉትንም ህዝብ መብት ጥያቄ ውስጥ የሚያስገባ አካሄድ ነው ብለዋል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ አለው።
መንግስት በቁጥጥር ስር ካዋላቸው በኋላ የክስ መዝገብ ሳይከፍትባቸው አላግባብ በእስር አቆይቷቸዋል በሚባሉ የህዝብ እንደራሴዎች ጉዳይ ቤተሰቦቻቸውና የሰብአዊ መብቶች ተሟጋቾች ትችታቸውን ለአሜሪካ ድምጽ ተናግረዋል። የጨፌ ኦሮሚያ አባል የሆኑትና ባለፈው ታህሳስ 1 ቀን 2016 ዓ.ም ተመረጥ በመንግስት የጸጥታ ኃይሎች በቁጥጥር ስር ያዋሉት አቶ ታዬ ደንዳ በፖሊስ ከተያዙ 2 ወራት ቢያልፋቸው እስካሁን ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታየው አለማየው ይናገራሉ።
መጀመሪያ እንደተያዘ የማጣራት ሂደት ላይ ነን ብለውን ነገሩን። ማጣራቱ እንደተገባደደ ብንሰማም እስካሁን ምንም የክስ መዝገብ አልተከፈተም። ከጠበቃ ጋርም እንዳይገናኝ ተከልክሏል። ባለፈው ሳምንት ደግሞ ሌሎች 4 ሰዎችን አምጥተው እርሱ ካለበት ክፍል አስሯቸዋል። አሁን 5 ናቸው። ከህግ አንጻር ጉዳያቸው የማይመሳሰል ሰዎች አስሮ ማቆየት ምን እንደሆነ አላውቅም።
አቶ ታዬ አሁንም ቀድሞ በታሰሩበት ሜክሲኮ አካባቢ ባለው የፌደራል ፖሊስ ጣቢያ እንደመገኙ ወይዘሮ ስንታየው ገልጸዋል። ከጠበቃ ጋር እንዳይገናኙ የተከለከሉትም በአስቸኳይ ጊዜ አዋጅ ወቅት መያዛቸው ከጠበቃ ጋር የመገናኘት መብትን ስለማይፈቅድ ነው የሚል ምላሽ ከሐላፊዎች እንደተሰጣቸው ተናግረዋል። ከአቶ ታዬ ስር በኋላ 2 ልጆቻቸው ሊያገኛቸው የቻሉት አንድ ጊዜ ብቻ እንደሆነ ወይዘሮ ስንታየው ተናግረዋል። አቶ ታዬ ከኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ለክልሉ ምክር ቤት የተመረጡ የህዝብ ተወካይ ናቸው። ባለፈው ታህሳስ 1 ቀን 2016 ዓ.ም ተመረጡ። በመንግስት ብዙሃን መገናኛ በተላለፈው ዜና አቶ ታዬ ከጽንፈኛ ኃይሎች ጋር ተሰስር በመፍጠር መንግስትን በአመጽ በሽብርና ትጥቅ ትግል ለመጣል በማሰር ተጠርጥረው በጸረ ሽብር የጋራ ግብረ ኃይል በቁጥጥር ስር መዋላቸው ተዘግቧል። በአማራ ክልል ለ6 ወራት በተጣለውና በኋላም ለ4 ወራት በተራዘመው የአስቸኳይ ጊዜ አዋጅ ጋር በተገናኘ በአማራ ክልልና በአዲስ አበባ ከተማ የህዝብ ተወካዮች በቁጥጥር ስር ውለዋል። ከህዝብ ተወካዮች ምክር ቤት አቶ ክርስቲያን ታደለና ዶክተር ደሳለኝ ጫኔ፣ ከአማራ ክልል ምክር ቤት አቶ ዮሐንስ ቦያለውና ከአዲስ አበባ ከተማ አስተዳደር ምክር ቤት ዶክተር ካሳ ተሻገር ይገኙበታል። አቶ ያሬዳይ ለማርያም ኢትዮጵያ ሰብአዊ መብት ተሟጋቾች ዋና ዳይሬክተር ናቸው። የህዝብ እንደራሴዎቹ ያለምንም ክስ ለወራት በቁጥጥር ስለመቆየታቸው እንዲህ ይላሉ።
አሁን እንግዲህ በህገ መንግስቱ በግልጽ እንደተቀመጠው የፓርላማ አባላት መብትና ግዴታን የሚደነግግ አንቀጽ አለ። በዛ አንቀጽ ስር አንድ የምክር ቤት አባል በወንጀል ተጠርጥሮ እንኳን መያዝ ካለበት የፓርላማ አባላት ዝም ብለው አይታሰሩም። ስለዚህ ጉዳዩ ለምክር ቤቱ ቀርቦ ምክር ቤቱ አምኖበት ያለመከሰስ መብት የተሰጣቸውን ከለላ ሲያነሳ ነው። ይሄኛውን እንግዲህ አሁን ያለንበትን ሁኔታ ትንሽ ለየት የሚያደርገው በህገ መንግስቱ እንደዚሁ በአንቀጽ 93 ላይ ይመስለኛል የአስቸኳይ ጊዜ አዋጅ ስለሚታወጅበት ሁኔታ ዝርዝር ድንጋጌ አለ። በዛ ድንጋጌ ውስጥ ከተወሰኑ መብቶች በህይወት የመኖር የህገ መንግስቱ ይሄ የመገንጠል ወይም የራስን እድል በራስ ከመወሰን እና ከተወሰኑ መብቶች ውጪ ማንኛውም በህገ መንግስቱ የተሰጡ መብቶች አንቀጽ 93 ላይ በዝርዝር የተቀመጠው የሚጣሱ መብቶች ናቸው። በአስቸኳይ ጊዜ አዋጅ ምክንያት እና የአስቸኳይ ጊዜ አዋጅ ስለሚታወጅበት የህገ መንግስቱ አንቀጽ 4ን የተመለከተን ከሆነ የትኞቹ የህገ መንግስቱ አንቀጾች የማይጣሱ እንደሆኑ አንቀጽ 1፣ አንቀጽ 18፣ አንቀጽ 25፣ አንቀጽ 39 አይጣሱም። ከዛ ውጪ ያሉት የህገ መንግስቱ አንቀጾች በአስቸኳይ ጊዜ አዋጅ ውስጥ ሊጣሱ እንደሚችሉ በግልጽ ባያስቀምጥም ክፍተት ነው እና ያንን ክፍተት በመጠቀም ይመስለኛል እነዚህን የምክር ቤትና የፓርላማ አባላት ያለመከሰስ ከለላቸው ሳይነሳ በአስቸኳይ ጊዜ አዋጁ ስር ታስረው ያለ ፍርድ ቤት እንዲቆዩ የተደረገው ይሄንን የህገ መንግስቱንና የህግ ውስጥ ያለውን ክፍተት በመጠቀም ይመስለኛል።
አቶ ያሬድ መንግስት በአስቸኳይ ጊዜ አዋጅ ስር በቁጥጥር ያዋላቸውን ተጠርጣሪዎች በአንድ ወር ጊዜ ውስጥ ማንነታቸውን ይፋ ማድረግ እንዳለበት በህገ መንግስቱ አንቀጽ 33 ላይ የተደነገገውን ይጠቅሳሉ። በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉት ብዙዎች እንደሆነ የገለጹት አቶ ያሬድ ጉዳያቸው ለህዝብ ይፋ የተደረገው ግን በጣም ጥቂቱ ናቸው ይላሉ። በእስር ላይ ያሉ የህዝብ ተወካዮች መብታቸው ካልተጠበቀም የወከሉትን ህዝብ መብትን ጥያቄ ውስጥ የሚያስገባ አካሄድ እንደሚሆን ያመለክታሉ።
በአስቸኳይ ጊዜ አዋጅ ውስጥ ሁሉ የሚነሳው ጥያቄ መንግስት የሚወስዳቸው እርምጃዎች ተመጣጣኝ ናቸው አይደሉም የሚለው ሁሌ ጥያቄ ውስጥ ይወድቃልና አንዱ የሚነሳው ነገር እነዚህ ሰዎች በዛ ደረጃ አርቆ የህግ ባለሙያ ሳያገኙ ለተራዘመ ጊዜ ፍርድ ቤት ሳይቀርቡ በዚህ ሁኔታ ውስጥ ማቆየትስ ከዋናው የአስቸኳይ ጊዜ አዋጅ ከታወጀበት ዓላማ አንጻር ድርጊቱ ተመጣጣኝ ነው ወይ የሚለው ነው አብሮ የሚታየውና በኔ በኩል ትንሽ የተመጣጣኝነት ችግር የሚታይበት ተገቢ ያልሆነ እስር እንደተፈጸመባቸው አድርጌ ነው እንደ ህግ ባለሙያም ጉዳዩን ማየው።
ታሪኩ ረጋ ባህርማያ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል 3ኛ ዲግሪ ተማሪ ናቸው። አቶ ታሪኩ በኢትዮጵያ ፖለቲካ እየተወራረደ የመጣው ሸፍጥ መቀጠሉ የፖለቲካ ሽግግር በትክክል አለመመራትና ህገወጥነት ለዚህ ሁሉ መንስኤ ናቸው ይላሉ።
ባኮጅሩ አንፕሮመንት ኮኒ የሮድ ማፕ ዳ
የህርምጫ ለችግሩ መፍትሄ አይሆንም። ህዝብንና መንግስትን ያራርቃል። በፖለቲካ አመራሩ መካከል ግንኙነትን ያሻክራል። በአጠቃላይ በኢትዮጵያ ፖለቲካ ላይ ጫና ያሳድራል ባይ ነኝ።
አቶ ታሪኩ ህግስ ካልተከበረ ድረስ ዜጎች በህግ ላይ አመኔታ ያጣሉ ሲሉም ያክላሉ።
አማ ማነሙት እንዴት ያጣኒ ናሞድሚ ማነሙት እንዴት ለብልጻታኒ ፖሊሲን የሮጥ ይቀበሉ ፋጥጃ
በፍርድ ቤት ነጻ ተብለው ፖሊስ በድጋሚ የሚያስራቸው ሰዎች አሉ። ይህ ደግሞ ህዝቡ በአገሪቱ ህግ አመኔታ እንዲያጣ ያደረገው ነው። ሰው በህግ ፊት ሲቀርብ ፍትህን እንዲያገኝ እንጂ በመሰላካ ሄድ መሆን የለበትም። በዚህ ወደፊት የሚራመድ የሀገር ፖለቲካ አይኖርም።
በጉዳዩ ላይ ከኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ፣ ከፌደራል ፖሊስና ከኢትዮጵያ ሰብአዊ መብት ኮሚሽን አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የቀዳሚ ምሽት ዝግጅታችን እንደቀጠለ ነው። አሁን ደግሞ ሰነዳል ባይሆኑ ኢትዮጵያውያን የከተማቸው ያለው ፈተና የሚመለከት ዘገባ ወደ እናንተ እናደርሳለን። የሰነዳል ባይ ኢትዮጵያውያን ውጣውረድ እንዴት መቀነስ ይቻላል? ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነዳል ባይ ስደተኞች እንደሚኖሩ የቅርብ አመታት መዛግብት ያሳያሉ። እነዚህ ስደተኞች በአገሪቱ መደበኛ አስተዳደር ዕውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግር ሲጋለጡ ይታያል። አሜሪካን መኖሪያቸው ካደረጉ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉት በተመሳሳይ ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ሀብታሙ ስዩም በዚህ ዙሪያ ያሰናዳውን ዘገባ በመቀጠል ያሰማናል።
በሜሪላንድ ግዛት ውስጥ ነዋሪ ሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቃለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12 13 ሰዓት እንሰራ ይችላል። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞቹን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እነዚህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆም ሰው እዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ ኑሮ ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
ከመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳ ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶች የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞች፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ ዶክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትን አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከመያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከመያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያነክ ስልጠና እንዳያገኙ አጭርም ሆነ ረጅም ትምህርት ኮሌጅ ትምህርትን ዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ ባለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችም በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባል ይችላል።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ነው ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ ካቶሊክ ቻርችስ እንደዚህ ይሰጣሉ። ለጥርስም እንኳ ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። በነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንደውም ይባስ ብሎ ደግሞ ቤትም ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቸርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልደ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልደ ኢትዮጵያውያን ቢኖሩ ለከፋ ፈተና እንዳይዳረጉ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለበት። እግዚአብሔርም ከሆነ አላም ወራቨር ይዘኸው መምጣት አለበት በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጥሃል። አንድ ዶክመንትን ላለመሆን መጣር ነው። በትምህርት ቤት ከመጣህ እንዴት ነው የሆነ አይነት ዶክመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት አለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን
ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል በያስባል ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመለከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማስተስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 እና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ወይም በአሁኑ አጠራር ኤክስ ሃሽታግ ቪኦኤ አማሪክ ላይ የምንገኛለን። ተከተሉን፣ አስተያየታችሁን አጋሩን። አሁን የመጀመሪያው አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤናስጥልኝ፣ ለምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ 4 ሰዓት አብሬያችሁ ማምሸው እንግዶ ወልዴ ነኝ። ተኩዬ ልምጣዊ እያለች ነው ቤተልሔም ሸረፈዲን። ቤትሽ ይሏታል ባጭሩ ሲጠሯት። ግጥም ናትናኤል ግርማቸው፣ ዜማ ምህረታብ ደስታ፣ ሙዚቃ ቅንብርና ሚክሲንግ ታምሩ አማረ፣ እንዲሁም ማስተሪንግ አበጋዝ ክብረ ወርቅ ሺዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል። ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ።
Down.
Betty share ነበረች ተኩዬ ልምጣ ወይ ስትለይ ነበረው I heard it through the grapevine በርካታ የሞታውን አቀንቃኞች አዚመውታል Smokey Robinson እና Gladys Knight-ን ጨምሮ የኔ ምርጫ የMarvin Gaye ነው I heard it through the grapevine I heard it through the grapevine. ወደ ቀድሞ አፍቃሪሽ መመለስሽን ሐሜት መንደር ሰማሁ ያለ ነበር ማርቪን ጌይ። የሙዚቃ ቃና ይከተላል የዘምባባ ማርነሽ ጥላውን ገሰሰ።
Yes, and Baba Marne. ተገጥሬ ባንቺ ለዛሁ ያድራሉ ያለው የዘንባባ ማርሽ ልቦች የቀሰሙ በጣም ቀቀብ ያለ ውርጭ ነው ሰፈሬ የቀጩ መድኃኒት ስጪኝ ለከንፈር
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁ የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዳ ወሌ ነኝ። ፐርፕል ሬይን Prince and the Revolutionists ደግሞ ባንዱ የተጫወቱት አሜሪካኖቹ በጣም የሚወዱት ዘፈን ነው። በ1984 የወጣው ይህ ዘፈን በዛው አመት በዛው ስም Purple Rain ፊልም እንዲሰራ ምክንያት ሆኗል። በመላው ዓለም በሲኒማ ቀርቦ በወቅቱ ከ70 ሚሊዮን ዶላር በላይ አግኝቷል።
በሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማይ ድብልቅ ሐምራዊ ቀለም ይኖረዋል። ፐርፕል ሬን ሐምራዊ ዝናብን በለው ያለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሆኑና አምላክ በሐምራዊው ዝናብ ውስጥ ይምራው ያለ ነው ፕሪንስ። መቼም በዚህ ሀገር ይህን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓን አቆጣጠር 2007 በነበረው የአሜሪካ እግር ኳስ ፍጻሜ በረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስ ይህን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃ ተውጦ ነበር። አንቺ ልጅ አደራ ሶድሽ ውደጂኝ ልኑር ካንቺ ጋራ ቆየት ያለ የኤፍሬም ታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገምታለሁ።
Oh, አንቺ ልጅ አደራ ኤፍሬም ታምሩ ነበር። ዴቪዶ ወይም በሙሉ ስሙ ዴቪድ አደዴጂ አደሌኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ Blow My Mind የተሰኘው የአፍሮ ቢት ቅኝቱ ነው። በዚህ ሙዚቃ ላይ አሜሪካዊው አቀንቃኝ ክሪስ ብራውን ተሳትፏል። ዴቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው Blow My Mind። ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን የቆየችው ብራናይ ሉናት፣ ዋና አዘጋጅ ደግሞ ጽዮን ግርማ፣ እንዲሁም ፕሮግራሞችን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳችሁ አመሸሁ ደግሞ አስማማየ ነው ነበርኩኝ። አብራችሁ ስለነበራችሁ በድጋሚ በጣም አመሰግናለሁ። ነገ በሌሎች መሰናዶች እንጠብቃችኋለን። በሰላም እደሩ።